ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
ዶክተር ናውጋው ማሪ ፓይክቪል ዩኒቨርሲቲ ኒውሮሎጂ ፕሮፌሰር የህዝብ ለህዝብ ድርጅት መስራችና ፕሬዚደንት የኢትዮጵያውያን ዳያስፖራ ከፍተኛ የማክርት ጉባኤ ሊቀመንበር ኮሮና ቫይረስ በመራቡ ዓለም ላይ የደረሰውን ከፍተኛ ጉዳቶች ተመልክተናል። ወደ አፍሪካ እና ሌላው ክፍለ ዓለማት ውስጥ እንደዚሁ የዘለቀ ነው። ቁጥሩ አነስተኛም ቢሆን በተለይ በኢትዮጵያ ላይ ምን አይነት ጉዳቶችን ሊያደርስ ይችላል ይላሉ? በህይወትም ሆነ እንደዚሁ ከዛ ጋር ተከታትለው የሚመጡ መዘዞች ምን ይሆናሉ?
እንግዲህ በመጀመሪያ አመሰግናለሁ የድብ ስትስጥን። ኮቪድ-19 ምን አይነት አደጋ ጥቃት ያስከትላል በህዝብ ላይ የሚለውን የተማርነው ከሌሎች ሀገሮች ነው። ከአውሮፓ፣ ከጣሊያን፣ ከቻይና፣ ከአሜሪካ እና ይሄ መድኃኒት የሌለው ኢንፌክሽን በተለይም ደግሞ ሃይፐርቴንሽን፣ ዲያቤቲክ፣ ሌላ በሽታ ያላቸውን ሰዎች በእድሜ ደግሞ የገፉ ሰዎችን በጣም የሚያጠቃ ነው። ወደ ኢትዮጵያ በሚሄድበት ጊዜ እኛ ህብረተሰባችን ችግር አለ፣ ማልኒትሪሽን አለ፣ ሃይፐርቴንሽን መጠን ከፍ ያለ ነው። ስለዚህ ጥንቃቄን ለማድረግም ደግሞ ባህላችን የሚመች አይደለም። አንዴ ከገባ ብዙ ጥቃት ሊያመጣ እንደሚችል ነው የምንገምተው። በቁጥር ማስቀመጥ ባይቻልም
አሁን እንዳነሱት በተለይ የመንግስት አቅምም አነስተኛ የሆነበት ነው። የህብረተሰብ ጤናው እንደዚሁ የተዳከመ ነው። በዛ ላይ የህብረተሰቡም የኑሮ ደረጃ ከጉልበት ስራዎች ጋር አብዛኛው ተያይዞ ያለ ነው። ከሰው ከሰው ጋር አብሮ የሚገናኝበት ሁኔታ ነው። ቤት ውስጥ እንደ ምራባለን መቀመጥና የተወሰነ ጊዜ ለማሳለፍ አስቸጋሪ ይሆናል። ይህ ባለበት ሁኔታ በምን መልኩ ነው ወረርሽኙን እንዳይስፋፋ እንዳይዛመት ለመገደብ ይቻላል ብሎ የሚያስቡት?
በመሰረቱ ይሄ ኮቪድ-19 ማለት ያው ኢንፌክሽን ነው። ኢንፌክሽንን ደግሞ መከላከል ይቻላል። መከላከል የሚቻለው አንዱ ሰው ለሌላው ሰው ያንን አሳልፎ ካልሰጠው ያ መዛመቱ ይቀራል ማለት ነው። ስለዚህ እንዴት ነው ታዲያ ያ ኢንፌክሽን አንዱ ይዞት ወደ ሌላው እንዳይስተላለፍ ለማድረግ ምንድን ነው መደረግ ያለበት? እንደዚህ ያለ ማድረግ ህዝብ ሁኔታውን መረዳት መገንዘብና አስፈላጊውን ትብብር ህዝብ ማድረግ ይገባዋል። ያም ማለት ምንድን ነው? ይሄ በሽታ በትንፋሽ በአየር ላይ ሲያስም ስሚዝ ሲያደርግ ሲያስነጥስ እና ደግሞ በእጅ ለምሳሌ ቫይረሱ በተለያየ እቃ ላይ እንጨት ላይ ብዙ ቦታ ላይ ከአየር ከተተነፈሰ በኋላ ሌላ ላይ ሊቀመስ ለምስል እጅ ያን ከነካካ ያ እጅ ከአየር በላይ በትንፋሽ ከሚወሰደው የበለጠ 80-90% በእጅ ነው የሚተላለፍ። እጅ ደግሞ አፍንጫን ይነካል፣ አፍን ይነካል፣ አይን ይነካል እና ያ ቫይረስ የሚኖረው በአፍንጫ በአፍ ጉሮ ሙኮሳ የሚባለው እንደዚያ ላይ ነው የሚኖረው። ከዚያ ወደ ሳምባ ሄዳል። ሳምባው ውስጥ እንግዲህ ይሄ ሁለት ነገሮች ያለ፣ አንድ ቫይረሱ፣ ሁለት ደግሞ በቫይረሱ ምክንያት ሳምባው ተቆጥቶ የሚፈጠሩት ኢንፍላሜሽኖች ያንን ሳምባውን ይጠብሱትና ከስራ ውጭ ያረጉታል። ስለዚህ ይህ እንዳይሆን ምንድን ነው መደረግ ያለብን? መታጠብ፣ እጅን መታጠብ። ምክንያቱም ቫይረሱ ቆዳን ፔኔትሬት አያደርግም። ቆዳ ላይ ስለሚቀበጥ ያንን በሳሙና በደንብ አድርጎ መታጠብ፣ ጓንት ማድረግ እና ፌስ ማስክ ዋና ስራው ቫይረሱን ብቻ ወደ አፍንጫ ወደ አፍ ወደ አይን እንዳይገባ ሳይሆን እጅንም ይከለክላል፣ ወደ አፍንጫን አፍን እና አይንን እንዳይነካ እና ዋናው ጠላት እጅ ነው። ስለዚህ ማስክ እጅን ይቆጣጠራል ማለት ነው። እንደዚህ ነገሮች ዋና ናቸው እና ሌላው ደግሞ ሶሻል ዲስታንስ የሚባለው ቢያንስ 6 ፊት፣ እንዲያውም አንዳንድ አሁን ከ6 ፊት ወደ 28 ፊት ይላሉ። ስለዚህ ሶሻል ዲስታንስ ካለ አንድ ሰው ደግሞ ጥርጣሬ ነገር እንደው ኤክስፖዝ ድን ያለው ካመመው ሰው ከተባለ ኳራንቲን ለአንድ 14 ቀን ቼክ ማድረግ ሲምተም ዲቨሎፕ ያደርጋል ወይ አያደርግም። ሲምተም ዲቨሎፕ ካደረገ ያንን ሰው ቴስት አድርጎ አይሶሌት ማድረግ፣ ምክንያቱም ሌላው ምስል እንዳይበክል ማለት ነው። ዋና መሰረታዊ የሆኑ ነገሮች እነዚህ ናቸው። እንደዚህ ሲምፕተም ዲቨሎፕ ካደረገ ከታመመ መተንፈስ ካቃተው ወደ ሆስፒታል ይሄዳል ማለት ነው። ምክንያቱም የኦክሲጅን መጠኑ በሰው የሰውነት ወይም በሰት የሰውነት ውስጥ ካልሆነ ወደ ሆስፒታል ሄዶ የኦክሲጅን ሰፕሊመንታል ትሪትመንት ያስፈልጋቸዋል። ማለት ዋናው ትሪትመንት ኦክሲጅን ስለሆነ፣ ስለዚህ አንዳንዱ የኦክሲጅኑ ማለት ማይልድ ሞደሬት ሲቪር ኢቭን ክሪቲካል ሊሆን ይችላል። በጣም አልፎ አልፎ ላይክ ትንሽ 80% እንዲሆኑ ማይልድ ኬዝ ነው። አንድ 20% ደግሞ ላይክ አንድ 15-10% ኦክሲጅን፣ አንድ 5% ደግሞ ኢንቱቤትድ መሆን ይገባ ነው። ኢንቱቤትድ ቢኖር ደግሞ ሰክሰስ ሬቱ ከአስሩ አንዱ ይሻላል ነው። ስለዚህ እንደ ኢትዮጵያ ያለ እንደኛ አይነት ዋናው ማድረግ የሚቻለው ፕሪቬንሽኑ ላይ ፎከስ ማድረግ ነው እና ሶሻል ዲስታንሱ አስቸጋሪ ነው። ማስክ ደግሞ ጋቢውን በጣም መሸፈን ማለት እጅ አፍን እንዳይነካ ያደርጋል። ሁለት ደግሞ ያም ደግሞ ቢያስነጥስ ቢያስብል ደግሞ ከዚያ ደግሞ የተወሰኑ ቫይረስ ይከላከላል ማለት ነው። ይህንን ነው የሚመስለው።
መልካም ምክሮች ናቸው ያነሷቸው። በዓለም ጤና ድርጅትም የሚነገሩት ነገሮች እነዚሁ ናቸው። በኢትዮጵያ መንግስት በኩልም እነዚሁ ነገሮች ተደጋግመው ይነገራሉ። የዕለተ ፋሲካን በዓል አከባበር እንኳን ብንወስድ ኢትዮጵያ ውስጥ በገበያ ቦታዎች ላይ ብዙ ሰዎች በአንድ ቦታ ላይ ልክ ቀደም ብሎ በጤናማው ጊዜ የነበረውን አይነት ቅድመ ወረርሽኝ አይነት የግብይት ሁኔታዎች ይታዩ ነበር። ይህንንስ እንዴት ማስቀየር ይቻላል? በምን መንገድ ነው ግንዛቤ ማስጨበጥ የሚቻለው? ይሄ ነገር እውነት መሆኑን፣ ህይወት ቀጣፊ መሆኑን ሰዎች ውስጥ እንዲሰርጽ ለማድረግ ምን አይነት አስተምህሮቶች፣ መንገዶች ሊዘረጉ ይገባሉ ይላሉ?
መንግስት ፖሊሲ አውጥቷል። ፖሊሲ ማውጣት ብቻ ደግሞ ፖሊሲ ማስፈጸም ያስፈልጋል። በዓለም ላይ እነማን እነማን ሀገሮች ናቸው በዚህ በሽታው ከገባ በኋላ ብዙ ያልተጎዱ ሲባል ብዙ ሀገሮች፣ ይህ የሚያግድ ጉዳይ አይደለም። አንድ ሰው ሌላውን ሰው ኢንፌክት የማድረግ ራይት የለውም። ስለዚህ ያ ሰው እንደፈለገው መሆን፣ ለምሳሌ አሁን በቀይ መብራት ጥሶ መሄድ መብት የለም ማለት ነው። በቀይ መብራት ጥሶ ቢሄድ መንግስት ይቀጥሯል። እነዚህም ሰዎች መንግስት ህግ ከዋጣ ማስክ መደረግ አለበት ከተባለ መደረግ ይኖርበታል ማለት ነው። በአግባቡ ሁኔታ አግባብ ባለው ሁኔታ ለምሳሌ ማርኬት ነው፣ የተለያየ ቦታ ብዙ ቦታ እና ይህንን አስተጠን የመንግስት አካል ማስተጠን ያለበት ማውጣት ብቻ ሳይሆን የወጣው ህግ ደግሞ ስራ ላይ መዋል ያለበት። ለምንድነው ስራ ላይ የሚውለው? መንግስት የተማረ ሰው ያማክረዋል፣ ሁኔታውን እንዲገነዘቡ ብዙ ተመክሮ መንግስት አንድ ፕላን ከወጣ በኋላ ግለሰቡ ግን ያንን ሁሉ ስለ በሽታው ስለ ኢንፌክሽኑ ብዙ እውቀት ላይኖሩ ይችላል። ስለማያውቅ ላይጠነቀቅ ይችላል። ይህንን ታሲጋ ማክፈር አለብኝ ይላል። ሰውየው በህይወት ካለ ብዙ ፋሲካዎች ወደፊት ሊመጡ ይችላሉ። አሁን ካልተጠነቀቀ የሚቀጥለውን ፋሲካ ሊያከብር አይችልም ማለት ነው። ስለዚህ ያን ግንዛቤ ግለሰቦች ላይኖራቸው ይችላል ወይ እውነት ላይመስላቸው ይችላል። ምክንያቱም በጎረቤት የሞተ ሰው አላዩ፣ ሰዎች በዚህ ታመው ሲሰቃዩ አላዩ፣ መንግስት ላይ የሚደርስ ላይመስላቸው ይችላል። ስለዚህ ነው መንግስት እውነታውን ኤክስፐርት ስለሚመቀጥ ፕሮግራም ስለሚመጣ የወጣውን ፕሮግራም ስራ ላይ ማስፈጸም ያስፈልጋል። ለምሳሌ ህዝቡ በከተማ እንደዚያ አይነት መገበያየት መፈቀድ የለበትም። አሁን እኮ በዚህ በምዕራብ ዓለሙ ቤታችሁ ስራ አትይዙ ተብሎ ቤቱ ሰው ይቀመጣል፣ ላክዲን ተብሎ ተይኗል። እኛ ወደ ስራ በምንሄድበት ጊዜ የሌለት ወረቀት አለ አኪቦነ ምክንያቱም ኤሴንሽያል ወደ ስራ ነው የምንሄደው። ፖሊስ አስቁሞ ሊጠይቅ ይችላል። እና የመንግስትን ብቻ ሳይሆን መንግስትም ነገሩን ለመንግስትነቱ የህዝብ ተወካይ እንደመሆኑ መጠን ማድረግ የሚገባ ለሌላው ዜጋ ኢንፌክሽን ማስተላለፍ መብት ስለሌለው በዜግነቱ ማድረግ የሚገባበትም ማድረግ አለበት። ይሄ ነገር ጥሩ ውጤት ሊመጣ የሚችለው ሁሉም በዜጋ እንደ አንድ ኢትዮጵያዊ ሁሉም ተባብሮ ይሰራል እንጂ ዝም ብሎ የዚህ አይነት ትብብር ከሌለ ጥሩ ውጤት ላይመጣ ይችላል። ብዙ ሰው ሊሞት ይችላል። ብዙ ሰው ሊያልቅ ይችላል። ይሄ ምንድን ነው? አንድ ሀገር አንድ ህብረተሰብ በደንብ ከተረዳ ይሄ ኢንፌክሽን ነው፣ ኢንፌክሽኑን ወደ ሌላ እንዳይተላለፍ የሚገባውን ጥንቃቄ ማድረግ አለብን ካለ አገሪቱ አትጎዳም። ጥንቃቄው መንግስት ብቻ መጠንቀቅ ሳይሆን ህብረተሰቡን መጠንቀቅ አለበት። ሁለቱም አብረው አንድ ላይ መስራት ይኖርባቸዋል።
ታዳጊ ሀገሮች ኢትዮጵያን ጨምሮ ይህንን ወረርሽኝ ለመቋቋም በቂ ጤና ሰራተኞች፣ በቂ አልጋዎች፣ በቂ አስፈላጊ የሆኑ የቬንትሌተርም ሆነ ቅድም ያነሱት የፊት ጭንብል ማጥለቅ እንደምን አሟልተው ሊያገኙ ይችላሉ? ያንን ማግኘት ካልቻሉስ ቢያንስ ኢትዮጵያ ውስጥ ለምሳሌ አሁን 108 ያህል በበሽታው ተጠቋሉ፣ 3 ሰዎች ህይወት አልፏል። የመጀመሪያው 8 ሳምንት ወሳኝ ነው። በእርግጥ ኢትዮጵያ ያስታወቀችው ከማርች 12 ወዲህ ነው ኢትዮጵያ ውስጥ መከሰቱን። በስምንት ሳምንታት ውስጥ የወረርሽኙ ተስፋፍቶ ከፍተኛ ደረጃ ላይ ይደርሳል ተብሎ የሚነገርበት ነው በሕክምና ባለሙያዎች ዘንድ። በዚህ ጊዜ ውስጥ በእናንተ የተደረጉ ጥናቶች አሉ? ከኤፕሪል መጨረሻ ወይም እስከ ሜይ መጨረሻ ድረስ የተደረጉ ጥናቶች የሚያመለክቱትን ትንበያዎች ለመቃኘት ሞክረዋል? ወይም ከእርሶ ቡድን ጋር አብሮ የሚሰሩ ሰዎች በዚህ ዘርፍ የተደረጉ ጥናቶች አሉ? በእርግጥ ከአዲስ አበባ የተደረጉ ጥናቶች አሉ፣ ቁጥሩ በጣም እጅግ ከፍተኛ ነው። በእናንተ በኩል ምን አለ?
አንድ ግሩፕ አለ ይህንን እያጠና ያለ ከጤና ጥበቃ ሚኒስትሯም ጋር ይህን ሞዴሊንግ አለ እየተሰራ ያለ ሞዴሊንግ። እንደሚታወቀው አንድ ሞዴሊንግ ጥሩ ዳታ ካለ ጥሩ ሞዴሊንግ ይኖራል እና በዓለም ላይ ፕሪሳይስሊ ፕሪዲክት የሚያደርግ ሞዴል የለም። ግን ቢያንስ ምን ያክል ሁኔታ ወደ ፖሊሲ ነገሮች የሆነ አይዲያ ይሰጣል ከሚል ነው። ግን ዋና ምንድነው በተለይ አፍሪካ በኮንቲኔንት ደረጃ ሲታይ አገሮቹ ያላቸው የሄልዝ ኢንፍራስትራክቸር በጣም የመነመነ ነው እና የመነመነ ስለሆነ አሁን ሜቢ ለመጀመሪያ ጊዜ አሁን ከዚህ በፊት ሀብታሙ ሲታመም ወደ ውጭ ይወጣል፣ ወደ ተለያየ ሀገር ይሄዳል። መሪዎቹም ሲታመም ውጭ ሀገር ሄደው ሙተው ሬሳቸው ነው ወደ አፍሪካ የሚመጣው። ይህ መጀመሪያ ምናልባት እና በኳሊቲ ኤጁኬሽን ላይ ኳሊቲ ሄልዝኬር ላይ ኢንቨስት አልተደረገ፣ ኢንፍራስትራክቸር የሚሆነው ላይ የተዳከመ ነው። ስለዚህ አንድ ቀን ተነስቶ በስንት አመት ለአምስት አመት አፍሪካ እንኳን ቢመጣ ብዙ ሀገሮች ነጻ ከወጡ በኋላ በአምስት አመት ሆኑ ይሄ ነው የሚባል ትልቅ ሲግኒፊካንት ቢሆንም ወይ ህዝቧ ወደ ዲጂታል ሶሽ ኢኮኖሚክ አልተቀየረ፣ ጥሩ ጥሩ ስቴት ኦፍ አርት ሆስፒታል የለም፣ ጥሩ ጥሩ ስቴት ኦፍ አርት ኳሊቲ ኤዱኬሽን የለም እና ይሄ በዚህ መሆኑ በተለይ እንደዚህ አይነት ችግር በሚመጣበት ጊዜ ተገላጭ ኢንፌክሽን እኮ የዚህ አይነት ዱሮ ላይክ ስፓኒሽ ፍሉ የሚባል አንቲቤቲ ነበረ። ከዚህ የበለጠ ብዙ ሰው አንድ ሶስተኛ የዓለምን ፖፕሌሽን ገሏል ነው የሚባለው። የሂዳሩ ወረርሽኝ የሚባለው እሱ ነበረ። ታዲያ ከዚያ ትታማሪ ምን ተደረገ ሲባል ብዙ አይደለም እና ወደፊት አሁንም አይናችንን መክፈት ጆሮችንን መክፈት እና አፍሪካ የሚፈለግባትን የራሷን ድር በራሷ እንድትወስድ ኢንዲጂነስ ሎካል ሶሉሽን መስራት እንዳለባት እና ብሎ ችግር ሲኖር ሶሉሽን ከውጭ ቬንትሬተርን ከውጭ በመግዛት መድኃኒትን ከውጭ በመግዛት ብቻ አይሆንም። የታሱ ከሙዜ አሁን ይህ ችግር ሲመጣ አንዱ ሌላው ጥሩ ነገር ምሳሌ ገጠሩ አሁን ኢትዮጵያ ብንወስድ የገጠሩ ህዝብ አኗኗሩ ራቅ ራቅ አለን ኦልሞስት ኳራንቲን አይነት የተጠጋጋ አይደለም እና ምናልባት ኢንፌክሽኑ ሊበዛ የሚችለው እዚህ ከተማ ውስጥ ነው። ከከተማ ወደ ገጠር፣ ከገጠር ወደ ከተማ ደግሞ ያ ሞቭመንቱ እሱን ኮንትሮል ከተደረገ በዚህ አይነት ብዙ እንትን ሊያመጣ ይችላል። ሆኖም ግን ችግሩ አሁን ሎክዳውን ኮንትሮል ማድረግ ከባድ ነው። ብዙ አቅም የለውም። ማድረግ የሚቻለው አሁን በጋቢም በማስክም ሁሉም ላይክ መሸፈን መታጠብ እንደነዚህ አይነት ነገሮች ነው ማድረግ የሚቻለው። ግን እንግዲህ አሁን ይህንን እንደ ችግር አሁን የኛ የተቋቋመው አድቫይዘሪ ሁሉ ከኢትዮጵያ ለጤና ጥበቃ ስር ያለ አድቫይዘሪ ታስክ ፎርስ አለ።
የኢትዮጵያ ዲያስፖራ ከፍተኛ የማክርት ጉባኤ በእርሶ ሊቀመንበርነት የሚመራው ዋነኛ ሚናው ምንድን ነው? ግጥ የተቋቋመው በቅርብ ጊዜ ነው። አሁን ማርች 18 ላይ በዚህ ዓመት ነው ለዚሁ የኮሮና ቫይረስ ግብረ ምላሽ ለመስጠት። ካሁንስ ምን ከውናችኋል በዚህ በአጭር ጊዜ ውስጥ?
እንግዲህ እንግዲህ ወደ ወር ሊሆን ከተቋቋመ የተቋቋመውም በአምባሳደር ፍጹም እሳቸው ጥሪ ያቀርበውልን ነው አግዙ በሚል ተቋቋመው እና ይህንን ሲቋቋም ዶክተር ዮናስ ብሪ ሊቨርልዛት የሰሩ እሳቸው እና እኔ ኮቸሩ ነው የሚመራ የተቋቋመው ብዙ ኢትዮጵያኖች ወደ 20 የሚሆኑት ሀይሌን ኤክስፐርትስ ኢንቫይት አድርገን በየሳምንቱ ከአምባሳደሩ ጋር ስንሰራለን። ኤግዚኪቲቭ ኮሚቴው ደግሞ ኤቭሪዴይ ስብሰባ ያደርጋል። ዋናው ነገር ምንድን ነው? ግን በኢትዮጵያ ላይ ፖሊሲ ሜከሮችን ጤና ጥበቃ እና ሌሎችን ለማገዝ እና አሁን እኛ እስካሁን ለምሳሌ ፕላን ኦፍ አክሽን ተብሎ ዝርዝር ያላቸው ዶኩሜንትስ መደረግ ያለባቸው ወርልድ ባንክ ላይ የሚወጡትን በሲዲሲ የሚወጡትን ጋይድላይኖችን በሞር ከኢትዮጵያ ኮንቴክስት ጋር በተያያዘ መልኩ ዲቨሎፕ አድርገን ይቀናል። ለምሳሌ አሁን አንዱ ደግሞ በተለያዩ ጊዜ ደግሞ አዳዲስ አንዳንድ አይዲያዎችን ደረጃ እናዋታለን። ፒፕል ቱ ፒፕል ፎረም ላይ ደግሞ ቀጥታ ፖሊሲ ሜከሮች ይመክራል። ለምሳሌ ኦክሲጅን የኦክሲጅን ምክንያቱም የዚህ ዋና ትሪትመንቱ ኦክሲጅን ነው። ኦክሲጅንን እንዴት ነው አቬለብል መሆን ያለበት፣ ምን ምን አይነት ነው፣ በእሱ ላይ ጠለቅ ያለ አናሊሲስ እና ጋይድላይን ወዳይቶ ወደ ኢትዮጵያ ተልኳል። ስለ ማስክ ለረጅም ጊዜ ደብሊውኤችኦ ራሱ ማስክ አጠቃቀም ዩኒቨርሳል ማስክ አጠቃቀም ሰፖርት ያደረግ ነበረ። ስለዚህ አሁን አቋሙ የቀየረው ውጤት ነው። ያግን ከዚያ በፊት ብዙ ፕሬዥር አርገናል። ያ እንዲቀየረ ነው ዩኒቨርሳል ፌስ ማስክ አስፈላጊ ነው። ምክንያቱም ዋናው የፌስ ማስክ ዋናው ደግሞ እጅ አፍንጫንና አይን ሌሎች የምናይነካ ነው። ዝም ብሎ ፌስ ማስክ ምን ያህል ቫይረስ ይከላከላል ብቻ ሳይሆን ዋናው ኢንፌክሽን የሚተላለፈው በእጅ ምክንያት ነው። እጅ ብዙ ነገር ይነካል። እጅ ደግሞ በቀጥታ ቫይረስን ወደ ሀፍ ወደ አፍንጫ ወደ አይነት የሚያደርግ እና አሁን ሁሉም ዩኒቨርሳሊ እዚህ ራሱ የሚሰርበታል ለን ገቢዎቹ የሚሰርበት ነበር እና እኛ እዚህ ፕሬዜራ ግን ይሄ ተቀይሯል። አሁን ኢትዮጵያ ህግ አውጥታለች። አሁን ደግሞ በሚቀጥለው እየሰራ ንቅድ ያለው ፒፒኢ ፐርሶናል ፕሮቴክቲቭ ኢኩፕመንት እሱን ለዶክተሮቹ አጠቃቀሙ ዲስፖዛል መሆን አለበት። ዋና ነት ምንድነው? አሁን ኢትዮጵያ ውስጥ ቫይረሱ ገብቷል እና ቫይረሱ ኢትዮጵያ ውስጥ ቢልዳፕ እያደረገ ነው። እስካሁን ትንሽ ግራ የሚያጋባው ኢትዮጵያ ሁኔታ ሌላ ሀገር ምሳሌ ቻይና እንደታየ አሜሪካ ውስጥ እንደታየ ጣሊያ እንደታየ አይደለም። ለምንድን ነው የሚለው እና እኛ እንዲያውም ብዙ ጊዜ ይዝም ሬካስ ባጥ መሻጫ ጋውን እንዴት ነው ጨምሯል ወይ? ምክንያቱም ብዙ ጊዜ ሰው ብዙ ሲሞት እያጋማ ዳታ ይገኛል። ልዩነቱ ብዙ ሰው ሁሉም ሬሳ ሳጥን ላይገዛ ይችላል፣ ግን ይታወቃል። በሌላ በኩል ደግሞ ሆስፒታሎች ውስጥ እየተሄደ እንዴት ነው ብዙ በሽተኛ ብዙ በኒሞኒያ በአፐር ሬስፓራቶሪ ኢንፌክሽን ይገባሉ ተብሎ ስጠት ብዙ እንትን የለም። ግን ደግሞ ኤቭሪ ታይም ቴስት በተደረገ ቁጥር ደግሞ ፖዘቲቭ ይገኛል እና አንዳንድ ኤክስፐርት የሚሉት ሰስቴንድ የሆነ ኮሚኒቲ ኢንፌክሽን የለም። ምክንያቱም ለምሳሌ ጃፓኑ ነበረ ተመልሷ፣ ሌሎቹ ከዚያ አይነት ነበሩ፣ እሱ ኳራንቲን አልፋቸዋል እና ግን ብዙ ጊዜ አንዳንድ ጠብጠብ እያለ ይሄዳል። ዩዥዋሊ ይህ ሲገባ ኤክስፖኔንሽያል የሆነ ከአንድ ሶስት ከሶስት ዘጠኝ ከዘጠኝ 27 ምናምን እያለ በአንድ ባጭር ጊዜ ውስጥ ነበረ። የዚህ አይነት እየታየ አይደለም ግን በዚያ ደግሞ እየታየ አይደለም ብሎ በአጠቃላይ ለማድረግ ደግሞ በደንብ ቴስት አልተደረገም። ስለዚህ የኔ አስተሳሰብ በናምበር ላይ ናምበርን ማመን ከባድ ስለሆነ ኤክስፔክት ዘ ወርስት፣ ያ ወርስት ኤክስፔክት የተደረገው ካልሆነ ቦነስ ነው የሚል አፕሮች ነው ያለው እና ሰው እኛ እያደረግን ያለ ነው ሰርጉ ያቺ ጠብቃ የመጨረሻ ላይ ቡም የሚልበት መጥፎ ነገር ያ ከመድረሱ በፊት ዝግጅት መደረግ አለበት እና ያ ዝግጅቱ አሁን ከጤና ጥበቃ ጋር ውይይት አለ፣ ከታስክ ፎርስ ጋር ውይይት አለ፣ ከሌሎቹ ጋር ፎረም ላይ ዲስከሽን አለ፣ ኢንፎርሜሽን ፊድ ማድረግ ጋይድ ማድረግ ይሄ ነው እንግዲህ ይህንን ነው እየሰፋ ያለ ነው።
አሁን እንዳነሱት በዚሁ የኢትዮጵያ ዲያስፖራ ከፍተኛ ማክርት ጉባኤ በርግጥ የድርጊት መርሃ ግብሮቹን አውጥቶ እንደዚሁም በቀጥታ ወደ ኢትዮጵያም ይሄን ጉዳይ እንዲደርስ አድርጓል። ፖሊሲ አውጪዎች በዛው ስካነሳችሁት ጉዳይ አዲስ አበባን ለመዝጋት አስፈልጊ ከሆነ ዝግጁም ሆን ያስፈልጋል የሚል ምክረ ሐሳብ አቀርባችኋል። ለዚህ ምክረ ሐሳብ ጥናታዊ መነሻችሁ ምንድነው? አዲስ አበባ ለምን?
እንግዲህ ኢትዮጵያን በሚመለከት አንዳንድ ሪጅኖች ኦሬዲ ምሳሌ መቀሌ ቆይቷል ሎክዳውን ካረጉ፣ አሁን አማራ ወደ ሳውዝ አዲስ አበባ ፓርሻል የሆነ ሎክዳውን ነበረ። ፓርሻል ማለት አሁን ምሳሌ ናይት ክለብ የለም፣ ላይክ ሬስቶራንት ብዙ ቦታዎች ኮምፕሊትሊ ነው ሎክድ ያልተደረገ እና ፓርሻል ኮምፕሊትሊ ሎክዳውን ማድረግ ደግሞ አውስትራሊያ እንደ አሜሪካ እንደሌለው ቤት ቁጥል ማለት አይችልም። ምክንያቱም ሰው ፍሪጅ የለው የቀን የቀኑ ነው እና ያ ሌላ ለሱ አስፈላጊ ዝግጅት ካልተደረገ ሰው እኮ ላይ በኮቪድ ብቻ አይደለም ሊሞት በሌላም ሊሞት ይችላል። እንደዚያ ባላንስ ነገሮች ያስፈልጋሉ። ላይክ እንደዚያ ከሆነ ሜቢ በቤቱ ቁጭ ካለ ፉድ ኤድ ወይ ተሰጥ ሲኖርበታል፣ ወይ ለዚህ ለዳው ወይ የሚያፍረው ዱቄት መሰጥ ሲኖርበታል፣ ወይ የዚህ አይነት ስትራቴጂዎች አልነበሩም። ኢንፋክት አሁን መጀመሪያ እንዲያውም ገበርነት አሁን አውቶቡስ ሁሉ ወደ ሪጅን አይሄድም ነበር። አሁን እንደ ሁለት ቀን ሆነ መሰለኝ ሲሉ ተፈቅዷል። አንዳንድ ፖሊሲዎች ኮንሲስተንት አይደለም እና ያ ኮንሲስተንት አለመሆን ደግሞ ከችግሩም ጋር ነው። እንደዚያ የኢኮኖሚክ ኢምፓክቱ እንደዚህ በሀገር ላይ የበለጠ ነው። ለምሳሌ አሁን ወይሱ ገቨርንመንት ካምፓኒዎች ሌሎች ቤላውት ያደርጋል። ኢትዮጵያ ለምሳሌ ሆቴሎች ብዙ ሆቴሎች እዛ ሰው ሁሉም ሰራተኛ ወደ ቤቱ ሄዷል፣ የሚያድር የለም። እሱ ራሱ የሚያመጣ ክረንስል ቀላል አይደለም። በተለይ እንዲቆይ ከሆነ ላጭር ላንድ የሚሆን ከሆነ ብዙ ሰው ያካብዞ ሊያደርገው ይችላል። ስለዚህ ለአንዳንድ ችግሮች በቂ መፍትሄ የለም። ምክንያቱም ከዚህ በፊት ዝግጅት አልነበረም። ዝግጅት ሳይኖር አንድ ነገር ድንገት ሲመጣ እና ከድንገት ጋር ከተያያዘ ማጂክ ዞሊሽን ተለውላ በጣም አይገኝ የሚገኘው አሁን እንኳን አሁን ማድረግ የሚቻለው ከውጭ ሀገር ኢንተርናሽናል ኮሚኒቲ ማላት ሪሶርስ በደንብ ላይክ ሰፖርት ኤድ ከመጣ እሱ ሊረዳ ይችላል። እንግዲህ በአሁን ኢትዮጵያ እንደሚመለከት አጠር ያለ ነው ዊንዶ ሆፕ ያለን። ይህ ነገር ስቲል ኢንፉል ብሎን አይደለም ኢትዮጵያ ውስጥ ያለ እየተሳፋ ነው። እንግዲህ ከዜሮ አሁን መቶ ምናምን ደርሷል። ወደ ከዚህ በበለጠ ኤክስፖኔንሽያል በሆነ መንገድ ከማድረጉ በፊት እያንዳንዱ ዜጋ ማድረግ የሚገባው ማድረግ አለበት። አይ ቲንክ አሁን ችግሩ ምንድን ነው? ማድረግ የሚገባውን ሰው እያደረገ ነው እና ማድረግ የማይችለውን ያው መንግስትም የሆነ ነገር ሊያስብ ይገባዋል። ግን ብዙ ጊዜ ማድረግ የሚገባውን ለምሳሌ ገበያ ሄዶ ዛሬ አፋሽ ጋ ነው ተብሎ ጠቅላላ ሰው ገበያ ሞልቶ ራሱን ኤክስፖርት ካረገ ወይደማ ሌላው ካረገ የግንዛቤ ሰው ተገንዝቦ ኦኬ ግድ የለም ይህን ጠላትም እኮ ኢትዮጵያን ሲወር እኮ ሁሉ ነገር እንደ ድሮ እንደነበረው አልነበረም። ሰው ይመሽጋል እና መሽጎ ማሳለፍ ሲገባ ሪስክ ላይ ሄዶ በገበያው በምኑ ሰው ካላረገ ከባድ ነው። ከባድ ነው ማለት ኢምፖርታንት የባህል ኢምፖርታንት መሆኑን ማምንዶ ያንን አያጣውም። ግን ከላይፍ ጋር የሰው ልጅ ህይወት አደጋ ላይ ከማድረግ አንጻር መታየት አለበት።
ይህ መማክርት ጉባኤው ኢትዮጵያ ውስጥ ካሉ የጤና ባለስልጣናት ለምሳሌ ከጤና ጥበቃ ሚኒስትርም ሆነ ከኢትዮጵያ ህብረተሰብ የጤና ኢንስቲትዩት ጋር ወይም ከሌሎች ፖሊሲ አውጪዎች ጋር ያላችሁ ግንኙነት ምንድን ነው? የእናንተ ግብአት ወደዛ በምን መልኩ ግብራዊ እንዲሆን ነው? ምን አይነት ግንኙነቶች አላችሁ? የስራ ግንኙነቶች?
ጥሩ ጥያቄ ነው። በኢትዮጵያ በኩል ጤና ጥበቃ ያዋቀረው አድቫይዘሪ ኮሚቴ አለ። ለምሳሌ ኢትዮጵያ የፓብሊክ ሄልዝ፣ ኢትዮጵያ ሜዲካል አሶሲሽን፣ ሌሎቹም ከተለያየ ወደ 50 የሚሆን ሜምበር እንዲያሰባሱ እንደሱ ደግሞ ኮሚቴ ወደ 7 የሚሆን ኮሚቴ ያወጣቸው ኮሚቴዎች አሉ። ስለዚህ በእኛ በኩልም ይህ አድቫይዘሪ ኮሚቴው ኮሚቴዎች አሉ። የእኛ ኮሚቴዎች እና የእነሱ ኮሚቴዎች ሁለቱ ኮሚቴዎች አብረው ይሰራሉ እና ደግሞ በየሳምንቱ ይገናኛሉ። በየ15 ቀኑ ደግሞ እኛም የኤግዚኪቲቭ ኮሚቴ የእነሱ የኤግዚኪቲቭ ኮሚቴ ከጤና ሚኒስትሯ ጋር እንገናኝና ሁሉም የሰራውን ፕሬዘንት ያደርጋል። ደግሞ አንዳንድ አስፈላጊ የሆኑ ጥያቄዎች ምን ካሉ ደግሞ ጤና ጥበቃ ሚኒስትሯ እሱን አድሬስ ያደርጋል። በዚህ አይነት ፋሽን ነው እየሰራን ያለን።
እንደሚታወቀው የህዝብ ለህዝብ ድርጅት በስራችንና ፕሬዚደንት ኖት በ1999 ነው የተመሰረተው። ይህ ድርጅት ከመስረታው ጀምሮ እስካሁን ምን ተግባራትን ከውኗል? ዋነኛ ተልእኮዎቹ ምንድን ናቸው? በተለይ ደግሞ አሁን ከዚህ ከኮሮና ቫይረስ ወይም ኮቪድ-19 ጋር በተመለከተ ለኢትዮጵያ ምን አይነት አስተዋጽኦችን እየተወጣ ነው የድርሻውን?
እውነት ነው ለክትትል ትክክል በ1999 የተመሰረተው ግን አሁን ከ100,000 በላይ እንደርሳሉት ፒፕል ትክክል ካናዳ፣ ፒፕል ትክክል ስዊድን፣ ፒፕል ትክክል ስዊዘርላንድ፣ ጀርመኒ፣ ፊንላንድ፣ ኢትዮጵያ ከ6,000 በላይ ያለው ፎረም ላይ የሚገናኘው ግሎባል ነበሩ። እና ምንድን ነው ኦቨር ዘይስ እኛ ፒፕል ትክክል እንደ ብሪጅ ማለት ዲሴንትራላይዝ ያደረገ ግን ኦፊስ ዋና ፎካል ኦፊስ አዲስ አበባ አለ። እንደ ብሪጅ ሰር ማድረግ ነው። ያ ብሪጅ ደግሞ ኖሌጅ እና ቴክኖሎጂ ትራንስፈር እንዲያደረግ ማለት ነው። ኦቨር ለምሳሌ ኒውሮሎጂ የሚባለው ሰብ ስፔሻሊቲ ከኢትዮጵያውያን ጓደኞቻችን ዶክተር ጉታ ነው የሚመራው። አብረን ሆነን እኛ ከውጭ እያገዝ የሚዮ ክሊኒክ ዩኒቨርስቲስ ኬንታኪ ኤንይች ያስተባብረን ነው። ያ አሁን ኢትዮጵያ የራሷን ኒውሮሎጂ ስንተምራት ይህን ከአፍሪካ ከሌላ አፍሪካ ሀገሮች የመጡ ዘጠኝ ያደርጋሉ። በሰንቲንግ ኢመርጀንሲ ሜዲሲን ከዶክተር ግርማ ፕሮፌሰር ግርማ ከዊስኮንሲን ዩኒቨርሲቲ ፒፕል ቱ ፒፕል ጥቁር አንበሳ በህብረት ሆነን አሁን ኢትዮጵያውያን በመጀመሪያ ጊዜ በኢመርጀንሲ ሜዲሲን ስፔሻል ትሬኒንግ ያገኛል። አሁን ትብቼ ደግሞ ሶሻል ወርክ ከቺካጎ ፕሮፌሰር አሌክስ ጆንሰን ፒፕል አንድ ላይ ደግሞ የተመሰረተ ነው። አሁን ማስተር ፕሮግራም ፒኤችዲ ፕሮግራሞች የሆኑ አዲስ አበባ ይማራሉ እና ብዙዎች አሁን ሶሻል ሚዲያ ከዚያ የሚወጡ ናቸው። ለምሳሌ አሁን የት ነበርሽ ያ ነው ግራጅዌት ያደረገችው በሶሻል ወርክ ማስተር ወሰዳችው ዛ ፕሮግራም እና ዋናው ደግሞ እኛ አንድ ትሪያንጉላር ፓርትነርሽፕ የሚል ዶክትሪን ዲቨሎፕ አድርገን መጽሐፍ ይጽፈናል። ምንድን ነው ትሪያንጉላር ፓርትነርሽፕ? ይሄ ዲያስፖራ ዩኒክ ፖቴንሽል ወይም ወርልድ ትሬንድ የሆነ ቴክኖሎጂካሊ ሳቢ የሆነ ሂውማን ፖቴንሽል ግን አንፎርቹኔትሊ አፍሪካውያንን ተጠቅሙበት ስለማያውቅ በደንብ ታፕ አልተደረገም። አንድ ሀገር ደግሞ ለማደግ ማንፓወር፣ ሄልዝ፣ ኤጁኬሽን ያስፈልጋል። ስለዚህ ያንን ተገንዝበን ወስተን ኢንስቲቱሽን ሎካል ኢንስቲቱሽን ለምሳሌ ኢትዮጵያ ያለው ዲያስፖራ እነዚህ ሶስቱ አብሮ ከሰሩ እና እነዚህ የሎካል አይዲያውን ኢንከሬጅ ካረጉ የሎካል አይዲያው በደንብ ከበለጸገ ኢንዲጂነስ ሶሉሽን ሊያመጣ ይችላሉ። ያ ደግሞ ሀገር እንዲቀይር ይችላሉ። እነዚያ ጥሩ አይዲያዎች ኢንጂነር ሊሆኑ ይችላል በሶሉሽን በሚል አርባ ክሎስ የፊት ዩኒቨርሲቲ ካሉት ኢትዮጵያ ከእንደሱ ጋር በቅርብ ይሰራሉ። ኮንፈረንሶች ሚም ደግሞ ሆነ ፐርሰናልንም አሁን ፕሬዚደንት ሀያር ኤጁኬሽን አድቫይዘሪ ኮሚቴ ከዚህ ቀደም ያስረዋል። አሁን እነሱ ፋካልቲ ስታፍ ዲቨሎፕመንት ቼር አረጋሉ በውስጡ ወደ ላይክ አፍተር ካፌ ኤክስፐርት እስከዚህ ቀደም ያስረዋል። ፎረሙ ደግሞ እንድከታተል እንደሆነ
ልክ ነው አከታተሏል።
በአሁኑ ሰዓት ፎረሙ ላይ ሪሊ ላይክ ፖለቲካ ያልሆነ ሪሊጅስ ያልሆነ ኤትኒክ ያልሆነ ፎከስ ያደረገ ዲስከሽን ኤክስፐርትስ አሰራቸውን የሚያዩበት የሚቀያየሩበት ፎረም ነው። እዚያ ፎረም ላይ ደግሞ ፖሊሲ ሜከሮች ሁሉም አለበት ዘ ማጆሪቲ ያሉበት እና ያ ኢንፑት ይሰጣል። አሁን እኛም ለምሳሌ አሁን እዚህ መማክርት ጉባኤው ተመካክረን አንድ ነገር ለአምባሳደሩ ካቀረብን በኋላ አምባሳደሩ ወደ ኢትዮጵያ ፖሊሲ ሜከሮች ሲሄድ በኔክስት ዴይ ደግሞ እንደ ፕሬስ ሪሊዝ አድርገን ፎረሙ ላይ ፖስት እናደርጋለን። እዚያ ላይ ደግሞ እሱ ዲቤት ይደረግበታል። እንግዲህ ከዚያ አንጻር ድርጅት ትልቅ እየሰጠ ነው ብዬ ገምታለሁ።
አሁን ባወጣችሁት መማክርት ጉባኤው ባወጣው የድርጊት መርሃ ግብር ላይ ገና በመግቢያው ላይ ብብርቱ በሆነ መንገድ ያስቀምጣቸው ነገሮች ቢኖሩ ይህ ኮሮና ቫይረስ ወይም ኮቪድ-19 ማህበራዊ መናጋት፣ ምጣኔ ሀብታዊ ድቀት፣ የፖለቲካና የደህንነት ቀውሶችን ሊያስከትል እንደሚችል አሉታዊ ተጽዕኖ እነዚህን ሁሉ እንደሚዳስስ ከጤናም ባሻገር ትኩረት ሰጥታችሁበታል። እሱ ያሉበት ሀገረ አሜሪካ ፕሬዚደንት ዶናልድ ትራምፕ ዓለም ጤና ድርጅትን አሜሪካ ተሰጠው የነበረውን እርዳታ ከ$400 ሚሊዮን በላይ ወደ $500 ሚሊዮን ይጠጋ ያክል ለተወሰኑ ወራት እንዲታቀብ አድርገዋል። ይህ በተለይ እንደሚታወቀው የዓለም ጤና ድርጅት በርካታ የደሃ ሀገሮች ላይ የሚያደርጋቸው አስተዋጽኦች እጅግ በርካታ ናቸው። በብዙዎች ዘንድ አዎንታዊ ጎኑ የጎላ ነውና አውስትራሊያ ለምሳሌ ይሄንን የፕሬዚዳንት ትራምፕን አንከተለ ምክንያቱም ለደሃ ሀገሮች የምታደርገው የጎላ ሚና ስላለ የዓለም ጤና ድርጅት ተወሰኑ ልዩነቶችን ቢኖሩን ግን በዚሁን ቀጥላለን መደገፋችንን ድጎማ መስጠታችንን ብሏል። ይህ የአሜሪካ ማዕቀብ ተወሰኑ ወራትም ቢሆን ምን ያህል እንደ ኢትዮጵያ ያሉ ደሃ ሀገራት ላይ የዓለም አቀፍ ጤና ድርጅት የሚሰጠው አስተዋጽኦ በተለይ በዚህ ወረርሽኝ በተስፋፋበት መሃል ላይ መደረጉ ጉዳቱ ምን ያህል ይሆናል ያሉ ለታዳጊ ሀገሮች እንደ ኢትዮጵያ ያሉ።
ይሄ መቼም እንደው አንፎርቹኔት የሆነ ሲናሪዮ ነው። ምክንያቱም አሁን ዋናው ፎከሱ መሆን ያለበት ነፍስ ማዳንና ይሄ ኢንፌክሽን የበለጠ አገሮች ላይ ጉዳት እንዳያመጣ ነው እንጂ ይሄ አሁን የፖሊሲ ዝግጅትም ካለ ምንም ካለ ነገሩ ካለፈ በኋላ ይሄ እንግዲህ አንድ አመት ይቆያል፣ ስድስት ወር ይቆያል ሳይሆን የተወሰኑ ወራቶች ውስጥ ይሄ ዋናው እንትኑ ሰብሳይድ ስለሚያደርግ ያንን ሊነሳ የሚችል ናቸው። ግን አንዳንዴ ምናልባት ይሄ በቻይና እና በአሜሪካ ያለው የፖለቲካ ዲፈረንስ እና ሁለት ዞኖች ይጣሉ ሳሩ ነው የሚጎዳ እንደሚባለው ነው። አፍሪካም ራሱ ደካማ በመሆኑ ነው። አፍሪካ ዩኒየን አቋምና ጥንካሬ ላይክ ሁሉ ነገር ወርቁ ከአፍሪካ ነው የሚሄደው፣ ዳይመንዱ ከአፍሪካ ነው፣ ቡናው ከአፍሪካ ነው። ኢቭን አይፎን እናንተውን የምናረበት ኮፐሩ አማ ከአፍሪካ ነው የሚመጣው እና እንደዚያ ሆኖ ግን እንደዚህ አይነት ፖሊሲ ሲባል ላይክ ቫሊዩ አይሰጠውም ብሎ ጁኒየር ፓርትነር ነው። ሰዎች ሀገሮች እንደፈለጋቸው ዲሳይድ ያደርጋሉ። ይህ እንግዲህ ለረጅም ጊዜ ሲንከባለል የኖረ በሜሪት ኮሌጅን ሬስፔክት ማያደርግ የሰው ላይፍ ቺፕ አዝ ሃምበርገር እንደዚህ ጠንካራ እንትን ዩኒቲ አለመኖሩ ሬኮ ብቻ አይደለም። ሉክ ቪየትናም ሳውዲ አረቢያ ኢንዲያን ሴቶች እና ወንድሞች አሁን ቅርብ ጊዜ እንዴት አድርጋ ልትረብጣ እንደሞከረችው ወይም ደግሞ አፍሪካን ቻይኖች እንዴት ትሬድ እንዳደረጓቸው ይሄ ሁሉ እኮ በቃ ከብዙ ነገር ተነጥሮ የሚታይ አይደለም። አንድ ላይ ፖሊሲም አሜሪካ ወስዳን ላይ ለደብሊችው ይህን አልሰጠም እንዲህ አላረግ ሲሉ ኮንሲኩንሲ ስለማይፈሩ ግን ይመጣብኛል እንደፈለጉ አረጋለሁ እኔ የምፈልገው ካላረገ ይህን አረጋለሁ አይነት የፖለቲካ አካሄድ ነው። የሂማኒቲ አይደለም። ይህንን ኢትዮጵያ ደሃ ሀገሮች ላይ ሀፍን የሚያደርገውን የደሃ ሀገሮችን ህይወት በጣም ኢንቱ ኮንሲደሬሽን ከተወሰደ ካሳሰበ እንደዚህ አይነት ነገሮች ውስጥ አይገባም እና ምናልባት ይሄ እንደዚህ አይነት ሲትዌሽኖች እንደው የኔ ያለኝ ተስፋ አፍሪካ ራሷ ፖሊሲዋን እና አፍሪካ ዩኒየን መመርመር ይኖርባቸዋል። ዝም ብለው ይህንን ያንድ አፍሪካ ሊቀይር የሚችለውን ወጣት ዝም ብለው እያባረሩ እዛ በመጨረሻ ጊዜ አንድ ችግር ሲመጣ በቃ ምንም ማድረግ አይቻልም፣ ብዙ ያልፋል። እና ኢዚት ሪሊ ዘ ካይንድ ኦፍ ላይክ አፍሪካ ኢዘ ቲንክ ፈርስት ሴንቸሪ ላይክ ማሰብ ያለብን ይሄንን መቀየር መቻል አለብን። እና እንደዚህ አይነት ሁሉ ኢምባራስመንት ላይክ ሊቀየር የሚችለው አፍሪካ ራሷ ከጠነከረች ነው። አለዚያ ላይክ ኤቭሪ ታይም አሁን ሶከር ቢሆን አንዱ ማሸነፍ የሚገባው ቢሸነፍ ህጉን እንደሚደለፍ ዘየም ህጉ አይቀየርም። እዚህ ግን አሁን ሀብታም ከሆኑ ህጉን ይቀይሩታል። ኢንተርናሽናል ሎ የሚባለው የለም። እነሱ የሀብታም ሀገሮች ናሽናል ሴኪሪቲ ከድሀ ሀገር ናሽናል ሴኪሪቲ ጋር አይደለም። ግን እኛ አሁን ኢትዮጵያ ሄልት ናሽናል ሴኪሪቲ ነው፣ ኳሊቲ ኤዱኬሽን የኔ ናሽናል ሴኪሪቲ ነው። ለህዝብ ይህንን ማረጋለን ህዝብን እንደሚታወራለ አፍሪካ እንዲህ ብሎ ማሰብ ይገባል። እኔ ይገርመኛል አፍሪካ ይህ ኦብቪስ የጣምሳ መጥሞ እንዴት ምን አይነት አጀንዳ የአፍሪካ ኮንቲኔንታል ኢሹ ነው ሴኪሪቲ ኢሹ ነው ብሎ ያለ ነገር ማወቅ የለም። አፍሪካውያን ሲጣሉ የሚያስታርቀው ሌላ አውሮፓ ነው። አሁን ይህን ግብፅና ኢትዮጵያ ባናይ ላይ ሲሉ የሚያስጠርቁ አሜሪካ ነው። አፍሪካ ዩኒየን እዚያው አዲስ አበባ ቁጭ ብሎ ይህንን እሺ እንኳን አንድ ማድረግ አይችልም። እና አፍሪካ ወደ ድሮይንግ ቦርድ ተመልሳ ሄዳ ይህንን ቤዚክ የሆነ እሹ ስሌቨሪ አልፏል ሂዷል። ስለዚህ ለምንድን ነው ላይክ በዚህ ዲግሪ ቁጭ ብለን ህዝባችን ከነዚህ አይነት ማጥፍ እናንዳያጠው ለማጠቃለያል በጣም የሚጎዳ ነው የሚሆኑ ዲሞራላይዝ ያደርጋል። ዶክተር ቴዎድሮስን ፎከስ ዲስራፕት ያደርጋል። ምክንያቱም በአንድ በኩል እንደዚህ ብር አልሰጠህም እንደዚህ አጨናግፋለሁ እየተባለ የዚያማሪ ደግሞ ያን ፎከስ ማድረግ ይከብዳል፣ በጣም ይከብዳል። ይሄ አንፎርችኔት የሆነ ነገር ነው። እና አይ ቲንክ ላይክ ፖለቲካሊ ሞቲቬትድ ያደረገ ለማለት ነው።
ዶክተር ናውጋው መሀሪ በፓይክቪል ዩኒቨርሲቲ የኒውሮሎጂ ፕሮፌሰር፣ የህዝብ ለህዝብ ድርጅት መስራችና ፕሬዚደንት፣ የኢትዮጵያውያን ዲያስፖራ ከፍተኛ የማክርት ጉባኤ ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን።
እሺ፣ አመሰግናለሁ።
ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።